ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 2014 ዓመተ ምህረት ዝግጅታችን ጀመረ። በድጋሚ እንኳን ካሮጌው አመት ወደ አዲሱ አመት አሸጋግራችሁ።
አጠቃላይ ኢትዮጵያውያን ሀገራቸው ከምርጫ በላይ ሀገራቸው ከፖለቲካ ፓርቲዎች ፉክክር በላይ መሆናቸውን በድምጻቸው ያረጋግጡበትና ያሳውቁበት አጋጣሚ ፈጥሮ አልፈዋል።
በጣም የሚዘገንን አመት ነበር ያሳለፍነው። አዲስ አመት ያለኝ ምኞት ሰላም ወርዶልን በሰላም ሰርተን እንድንበላ እንዲሆንልን እመኛለሁ።
ጫናዎች ተቋቁመን ኢትዮጵያ እንደ ሀገር ግድቡን የሞላችበት አመት ነው።
በጣም ከባድ ጊዜ ነው። እንኳን ቤተሰብ እናስተዳድርበት ራስ ለማሸነፍም በጣም ከባድ የሆነ ጊዜ
2014 ላይ ሰላም ወርዶ እርከብዮርድ እንደ አንድ ነዋሪ በጣም ደስ ይለኛል።
አሮጌው አመት እንዴት አለፈ? ከአዲሱስ ምን ተጠብቃላችሁ? ተብለው የተጠየቁ የተለያዩ ከተማ ነዋሪዎች አስተያየት የተቀነጨበ ነው ያዳምጣችሁት። በምሽቱ ዝግጅታችን ሙሉ ይቀርባል። ጤና ይስጥልኝ እንደምን አመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር በመሆን በምሽቱ አብራችሁ አመሻለሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአስቪኦኤ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እነስተልኝ የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ሰሞኑን ለአራት ሳምንታት ሲሰበሰብ የ40 ሀገሮችን የመብቶች አያያዝ እንደሚመረምር ተገለጸ። በተለያዩ ጉዳዮች ላይ የሚቀርቡለትን 90 ሪፖርቶች ምክር ቤቱ ሲገመግም የስቃይ አያያዝ፣ ደብዛ ማጥፋት፣ የመልማትና የማደግ መብት፣ ባርነት መነሻቸው አፍሪካ የሆነ ሰዎችና የዘረኛነት ጉዳዮች ከሚፈተሹት አካባቢዎች እንደሚሆኑ ተገልጿል። መንግስታት የየራሳቸውን ህዝቦች የሚይዙባቸው ሁኔታዎች ትኩረት እንደሚሰጣቸውና አንዳንዶቹም በሰብዕና ላይ የተፈጸመ ወንጀል እስከመሆን የደረሱ መሆናቸው ተጠቁመዋል። እነዚህ ምርመራዎች ማያንማርን፣ ቤላሩስን፣ ሶሪያን፣ ኤርትራን፣ ብሩንዲን፣ ኒካራጓንና ቬኔዙዌላን እንደሚያካትቱ ተነግሯል። ወደ 3000 ህይወት የተፋበትን የመስከረም 1994 ዓመተ ምህረት የሽብር ጥቃት 20ኛ ዓመት ዩናይትድ ስቴትስ ትናንት ስትዘክር ፕሬዚደንት ጆ ባይደን እና ባለቤታቸው ጂል ባይደን ኒውዮርክ፣ ሻንክስቪል ፔንሲልቬኒያ እና ፔንታገን ዋሽንግተን ዲሲ ተገኝተው ላለፉት ለተጎዱትና ለቤተሰቦቻቸው በአደጋው ወቅት ለተረባረቡና በህይወትም ለወጡት ክብራቸውን ገልጸዋል። ካሮሊን ፕሪሱቲ ስነ ስርዓቶቹን ተከታትላ ያጠናቀረችውን ዘገባ ጽዮን ግርማ ባጭሩ ታቀርባለች።
ዊሊያም ጂ ቢግ ብራያን ዩጂን ፊልቸር
2977 በዚያን ዕለት የተገደሉት ቁጥር በአሜሪካውያን ልቦና ውስጥ ተቀርጿል።
The battle for the soul of America, unity, is our greatest strength.
ለአሜሪካ ቀልብና ልቦና በሚደረገው ትግል ውስጥ አንድነት እጅግ የበረታው ጥንካሬያችን ነው።
ፕሬዝዳንት ባይደን የመጀመሪያዎቹ የመንገደኛ ጄቶች ከሁለቱ መንትያ ህንጻዎች ጋር በተጋጩበት ስፍራ የተሰማ መልእክታቸው ነው። እዚያ የቀድሞቹ ፕሬዝዳንቶች ቢል ክሊንተንና ባራክ ኦባማ አብረዋቸው ተገኝተዋል። ባይደን በየመታሰቢያ ስፍራው ከመዘዋወርና ከመዘከር በስተቀር የአደባባይ ንግግር አላደረጉም። ሶስተኛው አይሮፕላን የመከላከያ መስሪያ ቤቱን ህንጻ በመታበት ከጧቱ 3 ሰዓት ከ35 ደቂቃ ላይ በአካባቢው ሙሉ ጸጥታ ሰፍኗል። ሻንክስዊል ፔንሲልቬኒያ 140 ሰው አሳፍሮ ይበር የነበረ አውሮፕላን በዚያው ረፋድ ወድቋል። ተሳፋሪዎቹ ከጠላፊዎቹ ጋር ግብ ግብ ገጥመው የካፒቶል ህንጻ ሊመታ የነበረውን ኢላማ አክሽፈዋል። እዚህ ምሽት ፕሬዝዳንት ካማላ ሃሪስ እና የቀድሞ ፕሬዝዳንት ጆርጅ ቡሽም ተገኝተዋል።
We have seen growing evidence that the dangers to our country
በሀገራችን ላይ አደጋዎች የሚመጡት ከውጭ ብቻ ሳይሆን በውስጥም ከሚነሱ ሁከቶች መሆኑን ማስረጃዎችን አይተናል።
ባይደን አይናገሩ እንጂ አንድ ጊዜ በጋዜጠኞች ሲጠየቁ በእለቱ መርሃ ግብራቸው ውስጥ ባይኖርም መልስ ሰጥተዋል።
አልቃይዳ ሊመለስ ይችላል? በአንዳንድ አካባቢዎች ተመልሷል። ስትራቴጂያችን ምንድነው? አልቃይዳ ባለበት ሁሉ እንወራለን ጦርና ሰማራለን።
ፔንታገን ላይ በቪኦኤ ሪፖርተር ካርላ ባቤ ተጠየቁት የመከላከያ ሚኒስትሩ ሎይድ ኦስተን አሜሪካ ዛሬ የዛሬ 20 አመት ከነበረችው በተሻለ ሁኔታ ደህንነቷ የተጠበቀ ነው ብለዋል።
አመሰግናለሁ ካሮሊንና ጽዮንን። የመስከረም 1994ቱ የሽብር ጥቃት ዩናይትድ ስቴትስ ላይ ከመፈጸሙ በፊት የሳውዲ አረቢያ ዜግነት ላላቸው ሁለት ጠላፊዎች ተሰጥቶ ከነበረ የሎጂስቲክስ ድጋፍ ምርመራ ጋር የተያያዙና በምስጢር ተጠብቀው የቆዩ ሰነዶች ትናንት ይፋ ተደርገዋል። በጥቃቱ 20ኛ ዓመት ዝክር ላይ የወጡት ሰነዶች ፕሬዚደንት ባይደን ትዕዛዝ ከሰጡ በኋላ የተለቀቁ የመጀመሪያዎቹ የምርመራ ዝርዝር የሰፈረባቸው እንደሆነ ተገልጿል። ሰነዶቹ ጠላፊዎቹ ዩናይትድ ስቴትስ ውስጥ ከነበሩ የሳውዲ አጋሮች ጋር የነበሯቸውን ግንኙነቶች የሚተነትኑ ይሆኑ እንጂ የሳውዲ አረቢያ መንግስት በጥቃቶቹ ውስጥ እጁ እንዳለ እንደማያሳዩ ተነግሯል። የሳውዲ መንግስትም ክሶቹን ሲያስተባብል መቆየቱ ይታወቃል። ዓለም በዩናይትድ ስቴትስ ላይ የተፈጸመውን የሽብር ጥቃት 20ኛ ዓመት ሲያስብ ታሊባን ባንዲራውን ትናንት ቅዳሜ ካቡል ቤተ መንግስቱ ላይ መስቀሉን ከቃላቀባዮቹ አንዱ ተናግረዋል። ባንዲራውን ቀዝቀዝ ባለ ስነ ስርዓት የሰቀሉት የታሊባን የሽግግር መንግስት ጠቅላይ ሚኒስትር ሙላ መሐመድ ሐሰን አሁንድ መሆናቸውን ቃላቀባዩ አመልክተው ስነ ስርዓቱ የሚጠቁመው የመንግስቱን ስራውን በይፋ መጀመር እንደሆነ ገልጸዋል። ሙሉ በሙሉ በወንዶችና በታሊባኖች የተሞላው መንግስት በሳምንቱ መጀመሪያ ላይ ሲገለጥ ሁሉን አካታች እንደሚሆን ቃል ገብተው በነበሩት አዲሶቹ የአፍጋኒስታን መሪዎች ላይ ያለም አቀፉ ማህበረሰብ አባላት ቅሬታ አሰምተዋል። የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር 224.3 ሚሊዮን መድረሱንና በኮቪድ-19 ምክንያት የሞተው 4.6 ሚሊዮን መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ማለዳ ላይ ያጠናቀረውን አሃዛን ተርሶ አስታውቋል። ይህ እንዲህ እንዳለ ኢትዮጵያ ውስጥ በኮቪድ-19 ምክንያት እስከ ትናንት መስከረም 1 2014 ዓመተ ምህረት የሞተው ሰው ቁጥር 4907 መድረሱን የጤና ሚኒስቴር አስታውቋል። ሚኒስቴሩ ትናንት ባወጣው ዕለታዊ ሪፖርቱ በአንድ ቀን ብቻ 845 ሰው ቫይረሱ እንደተገኘበትና የተከተበው ሰው ቁጥር 2,754,800 መድረሱን አመልክቷል። እስካሁን ከተመረመረው 3,321,906 ሰው 27,737ቱ አሁንም በኮቪድ-19 ህመም ላይ እንደሚገኙና 733,000 ሰው በጽኑ ታሞ እንደሚገኝ ይሄው የሚኒስቴሩ የትናንት መረጃ ያሳያል። የቻይና ሊሆን ይችላል ያሉትን ባህር ሰርጓጅ መርከብ በደቡባዊዎቹ አማሚ ኦሺማ ደሴቶች አቅራቢያ ማስተዋላቸውን የጃፓን መከላከያ ባለስልጣናት አስታውቀዋል። ከትናንት በስተያ ጠዋት ያስተዋሉት ይኸው መርከብ ከጃፓን የባህር ወሰን ወጣ ብሎ የሚገኝ ቢሆንም አካባቢው የይገባኛል ጥያቄ እየበረታ የመጣበት በመሆኑ ስጋት መቀስቀሱ ተዘግቧል። ቶኪዮ በውዝግቡ አካባቢ የቻይና መርከቦች መመላለስ እንደማያስደስታት በመግለጽ ባለፉት አመታት በተደጋጋሚ ስትገልጽ የቆየች ሲሆን በሌላ በኩል ደግሞ የዩናይትድ ስቴትስ ወታደራዊ መርከቦች በደሴቶቹ አካባቢ ባሉ ውሃዎች ላይ አዘውትሮ መታየት እንደሚያበሳጫቸው የቻይና ባለስልጣናት ብዙ ጊዜ ሲናገሩ ተደምጠዋል። ሁለቱ ሀገሮች ጃፓንና አሜሪካ ውጥረቶችን ሊያባብሱ ይችላሉ ካሏቸው የአንድ ወገን አድራጎቶች በደቡባዊ ቻይና ባህር ላይ ከማሳየት እንዲቆጠቡ የቻይና ከፍተኛ ዲፕሎማት ዋንግ ዪ ሰሞኑን ቪየትናም ውስጥ ተናግረዋል። በሰሞኑ ባህር ሰርጓጅ መርከብ እንቅስቃሴ ጉዳይ ምላሽ እንዲሰጡ የተጠየቁ የቻይና ባለስልጣናት እስካሁን የተናገሩት የለም። መርከቢቱ በአካባቢው ዮኮዋቴ ደሴት አቅራቢያ ወደ ምዕራብ እየዋኘች እንደሆነ መረጃ እያሰባሰቡና በተጠንቀቅ ላይ ያሉት የጃፓን መከላከያ ባለስልጣናት ተናግረዋል። ክቡራትና ክቡራን አድማጮች ለዜና የተያዘው ሰዓት አበቃ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ ጽዮን ልመለሳችሁ።
ለ19 ለዓለም ዜናዎቹ ሰለሞን አባተን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 2014 ዓመተ ምህረት የአዲስ ዓመት ማግስት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። የምሽቱ ዝግጅታችን ሙሉ በሙሉ ትኩረት የሚያደርገው በኢትዮጵያ የተለያዩ ከተሞች የሚኖሩ ነዋሪዎች የተጠናቀቀው ዓመት እንዴት እንደነበርና አዲሱን ዓመት በምን አይነት ተስፋ እንደሚቀበሉት በሚያጠነጥን ዝግጅት ላይ ሆናል። በቅድሚያ የባህር ዳር ዘጋቢያችን አስቴር ምስካናው በከተማዋ ያገኘቻቸው ነዋሪዎች የሰጧትን አስተያየት ያዘ ዘገባ ታስደምጠናለች።
አቶ ኃይለ ኢየሱስ ጌቱ ጠበቃ ሲሆኑ የባህር ዳር ከተማ ነዋሪ ናቸው።
በ2013 ዓ.ም ተመረጥ ያሳለፍናቸው መልካም የሚባሉ እንደ ሀገር ካሳለፍናቸው ተግባራት ውስጥ በዋናነት የህዳሴውን ግድብ ከአንዴም ሁለቴ በተሳካ ሁኔታ መሙላታችንና ለዓለም ህብረተሰብ ማሳወቃችን፣ ሁለተኛው ደግሞ 2013 ጠቅላላ ሀገራዊ ምርጫ ተከናውኗል። በዚህ ምርጫና ውጤት ላይ ሀገሪቱ ትረበሻለች፣ ትበጠበጣለች፣ ብሎም ደግሞ ትበተናለች እያሉ ብዙ የውስጥ የውጭም ኃይሎች ያማሩት ነበር። በተለይም በአንድ ላይ በመቀናጀት ማለት ነው። ይህ ሳይሆን የቀረበትና አጠቃላይ ኢትዮጵያውያን ሀገራቸው ከምርጫ በላይ ሀገራቸው ከፖለቲካ ፓርቲዎች ፉክክር በላይ መሆናቸውን በድምጻቸው ያረጋግጡበትና ያሳውቁበት አጋጣሚ ፈጥሮ አልፏል። ሶስተኛው እና መሰረታዊ በየመለው በተለይም በአሁን ሰዓት ከጥቅምት 4 ጀምሮ ህወሓት በፈጸመው ሀገር መከላከያ ሰራዊት ላይ በፈጸመው እጅግ በጣም ዘግናኝ በሆነ ጭፍጨፋና ግድያ ምክንያት ኢትዮጵያዊነትን ለማፍረስ ጥረት አድርጎ ነበር። ነገር ግን ከዛም በኋላ አሁንም ጦርነቱ እንደቀጠለ ነው። በዚህ ይሄን ጦርነት ለመመከት ግን ሁሉም ኢትዮጵያውያን ህብረ ብሔራዊ አንድነታቸውን በማስጠበቅ ያለማንም ቀስቃሽነትና ያለማንም አስተባባሪነት በራሳቸው መንገድ እና ኢትዮጵያዊነት እጅግ በጣም በከፍተኛ ሁኔታ መሰባሰብና ይሄም ደግሞ በጣም ያልተጠበቀ አጋጣሚ ፈጥሮ አልፏል። በ2013 ደግሞ በአንጻሩ ችግር ነው ብዬ የማስበው ኢኮኖሚ የኑሮ ውድነት በተመለከተ ነው። የኑሮ ውድነት የዋጋ ግሽበቱ ከጊዜ ወደ ጊዜ እየቀጠለ ነው ያለው። ይሄም ደግሞ በመፈናቀል የሁሉ ሞት ቁስል ለኢትዮጵያዊነት እየተከፈለ ያለ መስዋዕትነት።
ሌላው አስተያየት ሰጪ በባህር ዳር ከተማ የሚገኘው የአቡነ መንፈስ ቅዱስ ቤተክርስቲያን የቅኔ መምህር አይነኩሉ አበበ ናቸው።
የከፋ ነገር ቢሆን ወገኖቻችን እየተፈናቀሉ ነው፣ እየተሰደዱ ነው። አሁንም ደግሞ ባልታሰበ ነገር እነዚህ ፈተናዎች አሉ። ኢትዮጵያ አሁንም እንዲሆነች ባለችበት ሰዓት ማንም ሰው ዋጋ ቢከፍል ህጻናት እየተራቡ እየተጠሙ አረጋውያን ጧሪ አልባ እየቀሩ እያዩ ኢትዮጵያዊነትን ለማስቀጠል ከፍ ለማድረግም ይሄ በእውነቱ የሚከፈለው ዋጋ ትልቅ ዋጋ ሰማይትነት እንጂ ይሄ ምንም አገር ማፍረስም ሰው መግደልም አይደለም። ይሄ ለሀገር ተብሎ የሚከፈለው ዋጋ የሰማይትነት ዋጋ ነው ነው የማስበው።
የቅኔ መምህሩ አይነኩሉ አበበ ያይዘው ካስማናቸው ብለው የጠሯቸውን ስኬቶችም ይዘረዝራሉ።
ጥቅምት 24 ቀን የተጀመረው ለኢትዮጵያ ትኖራለች ተብሎ የማይታሰብ ነገር ነበር። ኢትዮጵያ ህዝብ ከዳር እስከ ዳር ተነስቶ በደል አጠናቆ ያው አገሩን አስከብሮ ያለበት ነው። ይሄ አንድ ትልቅ ስኬት የሚባል ነው። እንደገና ሌላው አሁንም እንደሚባለው በህዳሴ ግድቡ ላይ ብዙ ሀያላን አገር እንዳይሞላ ብዙ እየዛቱበት የነበረው ግን እግዚአብሔር በቸርነቱ ምንም ኩሽ ሳይል ይሄ ግድብ ሁለተኛው ሙሌት አለቀ ተብሎ ስንሰማ ትልቅ የአገሪቱ ስኬት ነው። እግዚአብሔር ባንድ በኩል ያው ጥሩ ስራ በሚሰራበት ሁላ ነገር ችግር አለ። እንኳን ይህን ያህል ግድብ እየገደብ ነው እኮ አንድ ቤትም ሲሰራ ብዙ ችግር አለ እና ምቀኛ አለ። ግን በምቀኛው መካከል ራሱ ስኬቱ ትልቅ ስኬት ነው ብዬ ነው የማስበው። ሌላው እንደሚባለው ምርጫውም ሌሎች አለሞች አይመረጥም ስኬትም የለውም የተባለ ብዙ ሲዛትበት የነበረ ነገር ነው። ግን አንድም ነገር ሳይሰማ አንድ ነገር ሳይታወቅ እግዚአብሔር በቸርነቱ ይህ ምርጫ አንድ ችግር ሳይፈጠር ተሳክቷል። እግዚአብሔር ይመስገን። ይህም ራሱ ለሀገሩ አንድ ስኬት ነው።
ሌላው ምክትል አስር አለቃ አበባይቱ ቢወጣ የተጠናቀቀው 2013 ዓመት የፈተናና የስኬት ነበር ይላሉ።
2013 እንደ ሀገር ስናስበው ከባድ ፈተና ያሳለፍንበት መልካም ዘመን ብዬ ማስበውና ልገልጸው የምችለው ካሳለፍኳቸው መንግስቶች አንጻር እኔ ምርጫውን ነው። በምርጫ ሂደት ሲሄድ ነፃና ግልጽ የሆነ ምርጫ በራስ አመለካከት በራስ ፍላጎት ያለምንም ጎትጓች ምርጫ በመካሄዱ እኔ ያውን በጎ ነገር ነው ብዬ ነው የምወስደው። ይሄንን በራሴ ታዝቤያለሁ። በፊት በጎጥ በሃይማኖት በተለያየ መልኩ ብሔር ብሔረሰብን ትንሽና ትልቅ ታናሽ በማድረግ የተከፋፈለበት ዘመን ነው የነበረ። ነገር ግን አሁን ላይ ስናየው አገር አትፈርስም፣ አገር እንደ ሀገር ኢትዮጵያ ሀገራችን አንድ እናደርጋታለን በማለት የኢትዮጵያ ሕዝብ ከጫፍ እስከ ጫፍ በመንቀሳቀስ በዱር በገደሉ ለሚሮጠው ሰራዊት ማህበረሰቡ የቻለ በብር ያልቻለ በጉልበት በየቀበሌ በየሰፈሩ እያዘጋጀ ስንቅን እየላከ አንድነትን ፈጥሯል። አንድነታችን ተነጣጥለን የነበረውን አሁን ግን እንድንገናኝ አንድ እንድንሆን አድርጎናል።
ያለፈው 2013 ዓመት የቱንም ያህል የፈተና ዓመት ቢሆንም መጪው 2014 ዓመተ ምህረት ግን መልካም እንዲሆንላቸው ሁሉም አስተያየት ሰጪዎች ተመኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመስግነን ከባህር ዳር ወደ መቀሌ ነው የምንወስዳችሁ። የመቀሌው ዘጋቢያችን ሙልጌታ ጽባሃ የመቀሌ ከተማ ነዋሪዎችን አነጋግሯል።
በመቀለ ከተማ 2013 ዓመተ ምህረትና አዲሱ ዓመት 2014 ዓመተ ምህረት አስመልክቶ ካነጋገርኳቸው ነዋሪዎች ማዕራፍ ባህታ ትባላለች። በበጎ ፍቃድ ስራ ተሰማርታ 2013 ዓመተ ምህረት እንዳሳለፈችው ትናገራለች። ይህ ዓመት በህይወቷ ከባዱ ዓመት እንደነበረ ነው የገለጸችው።
2013 በጣም ከባድ ነበር። እንደ ህዝብ ትግራይ ላይ ተፈጸመውን ነገር ህዝባችን ላይ ደረሰውን ነገር በጣም ከባድ ነበር። ማለት ይሄ እንደዚህ አይነት ግፎች በሰው ልጅ ላይ ይፈጸማል ብለን ማናስባቸውን ነገር ሁሉም እኛ ላይ ነበር። በሴቶች ላይ የደረሰ ጥቃት 30 አመት ነው እንደዚህ ነገር አስከፊ ነገር አጭማላቅም ትግራይ ለመለወጥ እንትን የሚል ህዝብ በየቦታው ተፈናቅሎ አጋዥ ሲያጣ እርዳታና ይሄ እርዳታ ሰጪ ተቋማትን ሲጠብቅ ማለት በጣም ነው የሚያሳዝነው። በዛው ልክ እንደገና የጾታዊ ጥቃት የደረሰባቸው ሴቶች ወደ ህክምና ጣቢያውን ከመሄድ አልቻሉምና እሱን ማለት በጣም ከባድ ነበር ለኔ። በእንደዚህ አይነት ሲቹዌሽን አመት በዓል ማክበር በጣም ይከብዳል። ግን የመጣውን አመት ትግራያችን ሰላማን አግኝታ ህዝቡ ወደ ነበረበት ቦታ ተመልሶ ብቻ ብዙ የሚጠብቀው ነገር አለ።
በኮንስትራክሽን ዘርፍ የተሰማሩ አቶ አብርሃ ደስታ የተባሉ በበኩላቸው 2013 በጦርነቱ ምክንያት ስራቸውን መስተጓጎል ነው የገለጹት። 2014 ሰላም ሰፍኖ የተሻለ አመት እንዲሆንም ተመኝተዋል።
2013 ዓመተ ምህረት ባጋጠመ ጦርነት ምንም የስራ እንቅስቃሴ ሳናረግ በጭንቅልና በተጠበን ነው ያሳለፍነው። ሰራተኞቻችንን መክፈል አልቻልንም። ሰራተኞቻችንን በትነናል። ተጎዱ ሰራተኞችም አሉ። ልዩ ኃይል ምናምን ተብሎ የአናጺዎች ተገድለውብናል እና 2013 በጣም በሚዘገንን ሁኔታ ነው ያለፍነው። በቤተሰቦቻችን በዘመዶች እኔ የተወለድኩበት ገጠር አካባቢ ብዙ ቤተሰቦች ሞተውብኛል። ደንገላት ይባላል እኔ የተወለድኩበት አካባቢ እና በዚህ አጋጣሚ በጣም ብዙ ቤተሰቦች ተጎድተውብኛል። በጣም የሚዘገንን አመት ነበር ያሳለፍነው። አዲስ አመት ያለኝ ምኞት ሰላም ወርዶልን በሰላም ሰርተን እንድንበላ እንዲሆንልን እመኛለሁ። በዓል ግን እንደ በዓል ቆጥሬ አላከብረውም። ምክንያቱም መብራት የለም፣ ስልክ የለም፣ ኔት ባንክ የለም። ምንም በዓል ለማክበር ብር ኑሮ ራሱ እንደ በዓል ለማክበር ማትችልበት ደረጃ ነው ያለ ነው።
ወይዘሮ አልጋነሽ ሀጎስ የተባሉ አስተያየት ሰጪ በበኩላቸው በጦርነቱ ምክንያት ከገርሁ ስርናይ የተባለ አካባቢ ተፈናቅለው አሁን መቀለ የተፈናቃዮች ማዕከል ላይ እንደሚገኙ ይናገራሉ። 2013 ብዙ መከራና ግፍ ያየሁበት ከልጆችም የተለያየሁበት አመት ነው የሚሉት ወይዘሮ አልጋነሽ አዲሱ አመት ወደ ቦታቸው ተመልሰው የሚኖርበት አመት እንዲሆንም ተመኝተዋል።
በሻቢያ ችግር ስለተፈናቀለን ስለመጣን ጣላ ጠምቃ ምን ብላ ተደፍታ ስለምትሰራ ሰው አልተቆጠረችም። አይኔ በቃ መጥፎ ነገር ያየ ልጆቼ ተበትኖ በቃ መጥፎ ጊዜ ነበር ማለት ትልቅ ግፍ ነው ያለህን። እግዚአብሔር ፍቃዱ ይሁን ማለት ነው። በቃ እግዚአብሔርስ ለሰላም ጊዜ ይሁንልን። ሰላም ሆኖ ወደ ሀገሬ ተመልሼ በቃ ቤቴ ምንም ያልቀረኝ ተወስዶ ነው የለኝም፣ ምንም የለኝም ማለት ነው። ከዛ ጠራርጌ ሰላም ኑሮ ብየንም የምመኘው ማለት ነው። ሰላም ሆኖ
አቶ ክንፈ ገብረ ኪዳን የተባሉ በንግድ የሚተዳደሩ በበኩላቸው
ያው 2013 በጣም ፈታኝ የሆነ ዘመን ነበረ። ምክንያቱ ሴቶች የተደፈሩበት፣ ወንዶችም የተንገላተንበት መጥፎ ዘመን ነበር። ነጋዴ ነኝ እኔ መነገድም አልቻልኩም። ያለኝ ከባንክም ብር አውጥቼም ሆነ ሰርቼም መጠቀም አልቻልኩም። በጣም ፈታኝ የሆነ ጊዜ ነበር። በጣም ፈታኝ። ብዙ ቤተሰብ ነው ማስተዳድረው። ግን አሁን በጣም ከባድ የሆነ ፈተና ገጥሞናል። በጣም እየተፈተነ እኔ አዲስ አመት ያው እግዚአብሔር ይመስገን ከሞቱት እንሰላለን። ግን አዲስ አመት ሆኖም አልታየኝም። ደረም መግዚያ ያለንም እንኳንም መግዚያ ያለንም ልጆች ይዘናል። በጣም ከባድና ፈታኝ የሆነ ጊዜ ነው። በቃ እንግዲህ ያለውን የተጋራጥብን ፈተና ተባብረን ያው ይሄን ካገፋ ነው። ምንም ከባድ ነው። እንግዲህ እግዚአብሔር ደግሞ ሁሉም ነገር ይችላልና እግዚአብሔር አስተካክለው ነው ማለት።
ሳባ አረጋዊ የተባለች በበኩሏ በጦርነቱ ምክንያት ትምርቷን ማቋረጧን ገልጻ በ2014 ሰላም ወርዶ ትምርቷን የምትቀጥልበት አመት እንዲሆንም ተመኝታለች።
አሁን በተፈጠረው ጦርነት ምክንያት ትምርቴን ተቋርጧል። ከብዙ ስራም ተፈናቀለና ብዙ ተማሪም ህፃናቶችም ተመራቂ ተመርቀውም ስራ የለው ሁሉም ከስራ ተጓጉሎ ተቀምጧል። በጦርነቱ ምክንያት ብዙ ተፈናቀለናል። የተራበ ሰው አለ። ብዙ ግሩም የተቆረጠ የተደፈሩ ተሰሰችናሉ። አሁን 2013 ደግሞ በመጨረሻ እንዲሙኑ ጠላት ተሸንፎ ከትግራይ ወጥቷል። ነጻውንን አላውን ግን ደግሞ ሙሉ ለሙሉ ዋስትና ያላት የበለጸገች ትግራይ ለማየት ሙሉ የተደፈሩ ተሰሰችንም ተመልሰው የሚካሱበት ቤተሰቦቹን የሞታቸው ወገኖቻችን የሚረዱበት አመት እንዲሆን 2014 እመኛለሁ።
መልካም አዲስ አመት። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ከመቀሌ ወደ ደሴ እንመለስና ዘጋቢያችን መስፍን አራጌ ወደ አስተናዳው ዝግጅት እናልፋለን።
በተለያየ ትምህርትና የሙያ መስክ በተለያየ እድሜና ጾታ የሚገኙና በደሴ ከተማ የሚኖሩ የህብረተሰብ ክፍሎች አሮጌውን አመት በራሳቸው ሚዛን ሰፍረው ከአዲሱ አመት ተስፋ ሰንቀው ከአሜሪካ ድምጽ ሬዲዮ ጋር ቆይታ አድርገዋል። አስተያየት ሰጪዎቹ ኢትዮጵያ እንደ ሀገር ኢትዮጵያውያን እንደ ህዝብ በተጠናቀቀው አሮጌ አመት ያሳኳቸው መልካም ተግባራት ቢኖሩም በብዙ መልኩ አመቱ በስጋት የዘለቁበት በተለያዩ ችግሮች የተወጠሩ በት እንደነበር ተከሰዋል። በወልዲያ ዩኒቨርሲቲ ታሪክ ትምህርት ክፍል መምህር የሆኑት ተስፋ የተሾመ 6ኛው ሀገራዊ ምርጫ የተጠናቀቀው አመት የስኬት መገለጫ ነው ይላሉ።
ምርጫውን ማካሄዳችን ያለው ጥቅም ምንድነው ብለን ካሰብን የመጀመሪያው ሀገራዊ አንድነትን ከማስጠበቅ አኳያ እጅግ ትልቅ ሚና ይኖረዋል ብለን እናስባለን። ሁለተኛው ደግሞ ምንድነው ምርጫው ከሌሎቹ ምርጫዎች አንጻር ስናየው እጅግ በጣም ነጻ ተአማኝነትና ፍትሃዊነት የነበረበት ምርጫ ነው ኢትዮጵያ እንደ ሀገር ያካሄደችው። በሌላኛው ጎን ደግሞ መጠቀስ ያለበት ከዚህ ከምርጫው ጋር ተያይዞ ምርጫ ቦርድ ከዛሬው አንጻር በገለልተኛ ሰዎች በፊት ተቋሚ በነበሩ ሰዎች ሁሉ አሁን የምርጫ ቦርድ ኃላፊዎቹ ነው የመሩት በመሆኑ ምርጫው እጅግ በጣም የተሳካ ነው ብሎ ለመናገር ያስደፍራል።
መምህር ተስፋዬ ሁለተኛው የህዳሴ ግድብ ቦሌትንም አገራዊም ዓለም አቀፋዊም ስኬት ያቀዳጀ አፈጻጸም መሆኑን ይናገራሉ።
ግድቡ ሊሞላ ሲል እጅግ በጣም በርካታ ፕሬዠሮች ወይም ግፊቶች ከአውሮፓም ይሁን ከጎረቤቶቻችን ከሱዳንና ከግብጽ የነበረበት ሁኔታ ነበር። ግን እነዚህም ሁሉ ጫናዎች ተቋቁመን ኢትዮጵያ እንደ ሀገር ግድቡን የሞላችበት አመት ነው። ለምንድን ነው የግድቡ መሞላት እንደ ትልቅ ነገር ሊቆጠር የቻለው ብለን ካሰብን አብዛኛው የኢትዮጵያ ህዝብ ማለትም ከ65% በላይ የሆነው የኢትዮጵያ ህዝብ ያለ መብራት የሚኖር ነው። ስለዚህ እነዚህን ህዝቦች ከጨለማ ለማውጣት የህዳሴው ግድብ መሞላትና ኤሌክትሪክ ወደ ማመንጨት መግባቱ እጅግ በጣም የሚጠበቅም ነበር። ይህም በተሳካ ሁኔታ የተካሄደበት አመት ሆኖ አልፏል። በተለይ የአባይን ውሃ መሙላት ከ1896ቱ የአድዋ ድል ጋር ልናገናኘው እንችላለን። ይህን ያልኩበት ምክንያት ምንድን ነው? ያኔ ኢትዮጵያውያኖች እጅግ በጣም ጠንካራ ጦር ይዞ የመጣውን ጣሊያንን አሸንፈው ታላቅነታቸው ለሌላኛው የዓለም ክፍል እንዳሳዩት ሁሉ ግድቡንም ታላላቅ ሀገራቶች የሚባሉ አሜሪካን እና እንግሊዝ እንደዚሁም የጎረቤቶችን ሱዳንና የግብጽን ኢንፍሉዌንስ ወደ ጎን በማድረግ ሀገራዊ አንድነታችንን በማሰባሰብ በጀግንነት የሞላ ነው መሆኑን ስናየው የግድቡን ውሃ ሙሌት ልክ እንደ ዳግማዊ የአድዋ በዓል ልናየው እንችላለን።
በሀይቅ ከተማ በጤና ባለሙያነት የሚያገለግሉት ሌኒ ተሾመ በበኩላቸው አመቱ በአንጻራዊነት የኮቪድ ስርጭትን ለመግታት ህዝባዊ ይሁንታ ተንጸባረቀበት እንደነበር ጠቅሰዋል።
በጣም ሀገራችን አሳሳቢ ነገር ተብሎ የሚባለው ነገር ኮቪድ ነበረ። የኮቪድ-19 ደግሞ በሁሉም በተቀናጀ ጤና ባለሙያውም ያለውም ሰው ሁሉ በተቀናጀ መልኩ በመሰራቱ ከሌሎች ሀገራት አኳያ ስናየው ያለው ነገር ጥሩ ነው። ህዝቡም ንቃተ ህሊናውም ከፍ ያለ በመሆኑ ሁሉም መጠንቀቅ ያለበትን ነገር ይጠነቀቅ ነበር። በዛም አልፎ ደግሞ ወዲያውን ደግሞ የኮቪድ-19 ክትባት ለሁሉም ሰው ተደራሽ በሚሆንበት ጤና ባለሙያውም ሁሉም ተደራሽ በሚሆንበት መልኩ ግብአቱን ያገኘንበትና ለህብረተሰቡ ተጠቃሚ የሆነበት አመት ነው ብዬ ነው ማስበው።
የህግ ባለሙያው ቢኒያም በቀለ የተጠናቀቀው አመት በህግ ማስከበር ዘርፉ አንጻራዊ መሻሻል ቢያሳይም አሁንም ያልተሻገራቸው ተግዳሮቶች መኖራቸውን ይጠቅሳል።
ህግ ለማስከበር በሚደረግ እንትኖች በጣም በብዙ በፈተናዎች ያለፈ አመት ይመስለኛል 2013። መንግስት አንዳንድ ቦታዎች ላይ ህግ ለማስከበር የተለያዩ እርምጃዎች እንደወሰደ እናቃለን። በአንጻሩ ደግሞ ህግ ለማስከበርም የተለያዩ ችግሮች የነበሩበት ሁኔታዎች ነበሩ። ሰዎች በማንነታቸው ተለይተው በተለያዩ ቦታ የሚገደሉበት ሁኔታ አሁንም አለ። ይህንን አንዳንድ ቦታ ላይ ህግ ለማስከበር ሂደቶች አሉ። በሌላ አንጻር ደግሞ አሁንም በማንነታቸው በተለይ ተለይተው የሚሞቱ ሰዎችን በሚመለከት አሁንም መንግስት ህግ ለማስከበር በተለያየ ምክንያት የቻለባቸው ሁኔታዎች አሉ ብዬ አላስብም። ከዚህ ጋር በተያያዘ ሌሎችም ከፖለቲካ እስረኞችም ጋር በተያያዘ እንደዚሁ በህብረተሰቡ ዘንድ የሚነሱ ቅሬታዎች አሉ። በተለይ ከፖለቲካ እስር ጋር በተያያዘ የባልደራስ አመራሮች የታሰሩበትን አግባብ ህዝቡ የሚያይበት መንገድ ፖለቲካ ነው እንጂ ህግን ለማስከበር የተደረገ ነው ብሎ አብዛኛው ሰው አይወስደውም። እኔም እንደዚህ አይነት ሀሳቦች አሉኝ። ስለዚህ ከነዚህ አንጻር ህግን ለማስከበር አንዳንድ ቦታዎች ላይ እርምጃ ቢወሰድም እንግዲህ ዲው ፕሮሰስ ኦፍ ሎው የሚባለው የህግ ሂደትን ተከትሎ ሰዎቹ ለህግ ቀርበው በዛ የሚቀጡበትን የተፈጠነ ፍትህ ከመስጠት አንጻር ማየት ያስፈልጋል ብዬ አስባለሁ። ከዚህ አንጻር በዚህ ዓመትም ሰብአዊ መብት ጥሰቶችን የፈጸሙ ወይም የተለያየ የህግ መተላለፍን የፈጸሙ ሰዎች አሁንም የተፈጠነ ፍትህ አግኝተው እንደ ጥፋታቸው ልክ ቅጣት አግኝተዋል ብሎ መውሰድ ይከብዳል።
ኢትዮጵያን አሁን ላለው ጦርነት ዳርገዋታል ሲሉ የገለጿቸው ተከሳሾች ጭምር ጉዳያቸው በፍጥነት ታይቶ ውሳኔ ያላገኙበት ዓመት ሲሉ ነው የገለጹት። የህግ ባለሙያው
ከፌዴራል መንግስት ተነቀ ከተወገደ በኋላ ህግ ለማስከበር በሚደረገው ሂደት ላይ ተባባሪና እንደውም ጭራሽ ሌላ በሰሜን እዝ ላይ ሌላ ጥቃት በመፈጸሙ ምክንያት ሀገራችን ወደ ጦርነት ውስጥ መግባቷ ይታወቃል። ከዚህም ጋር በተያያዘ ያው የህገ መንግስት ስርዓቱን ለመጣስ ሞክረዋል ተብለው ተጠርጥረው ለህግ እንዲቀርቡ መዝገቦች ተደራጅተው ክስ ቀርቧል። ግን ሰዎቹን አሁንም ቢሆን ባለው ጦርነት ምክንያት ወደ ህግ ለማቅረብ አልተቻለም። አሁንም በዛ ሂደት ላይ ነው ያለው። ስለዚህ በእነዚህ ሂደቶች ሀገራችን 2013ን ያለፈችበት መንገድ ህግ ከማስከበር አንጻር ካየ ነው መንግስት አንዳንድ ቦታዎች ላይ ህግ ለማስከበር ጥረቶች ቢኖሩም የተሟሉ ነበሩ ብሎ ለመውሰድ የሚያስቸግር ይመስለኛል።
ከዚህ ጋር በተያያዘ አስተያየት የሰጡት የታሪክ ምሁሩ በጦርነቱ ምክንያት በሺዎች የሚቆጠሩ ህይወታቸውን አጥተው በመቶ ሺዎች የሚገመቱ ከቤት ንብረታቸው ተፈናቅለው ለከፋ ማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን ያብራራሉ።
የህወሓት ቡድን ወደ አጎራባች አፋርና አማራ ክልል ገብቶ በጣም በርካታ ጥቃቶችን በማድረስ የሰው ልጆችን በመግደል በመድፈር ሌሎችንም አሰቃቂና ኢሰብአዊ የሆኑ ነገሮችን በማድረግ ሰዎችን ከቤታቸውና ከቀያቸው እንዲፈናቀሉ አድርጓል። በተለይ ሰሜን ወሎ ላይ የወልዲያን ዩኒቨርሲቲ ንብረት እስከ መዝረፍና የአካባቢውን ህዝብ እስከ ማፈናቀል ደርሷል። ይህን ደግሞ ስታየው እንደ ሀገር እጅግ በጣም አስቀያሚና አሳዛኝ ነገር ነው ብለን መግለጽ እንችላለን። ስለዚህ ጉዳይ የምናወራ ደግሞ ከሆነ ልክ እኔም እንዳንድ የሰሜን ወሎና አካባቢው ሰራተኛ እንደመሆኔ መጠን ያው ተፈናቅዬ ደሴ ከተማ መጥቻለሁ ማለት ነው።
ከሰሜን ወሎ ቆቦ አካባቢ በጦርነቱ ምክንያት ተፈናቅለው ደሴ ላይ የተጠለሉት ሻምበል አድማሱ በተለይ የተጠናቀቁ አመት የመጨረሻ ወራት በህይወትም በኑሮም እየተፈተኑበት እንደነበር ገልጸዋል።
2013 ለኛ ጥሩም መጥፎም ጊዜ የሚባል ነው። በተለይ ደግሞ በዚህ ሰዓት ወደ መጨረሻው አካባቢ ህወሓት በእኛ አካባቢ ላይ ጦርነት ያወጀበት ሰዓት ነው የነበረው። እናም በዚህ ሰዓት ከመኖሪያ ቀያችን ተፈናቅለን እዚህ ደሴ ከተማ ነው የምንገኘው። እኔ በቡቲክ ስራ ነው ተዳደር የነበረው። እንደገቡ መጀመሪያ አካባቢ ቡቲኮችን ነው ያወደሙት፣ መስመር ዳር ያሉ ቤቶችን፣ ማንኛውም የንግድ ስራ ቦታዎችን ነው ያወደሙትኝ። እንግዲህ ያው በህይወት መትረፋችን ጥሩ ነገር ቢሆንም ተመልሰን ምን ልንሆን እንደምንችል፣ በምን አይነት ስራ ቤተሰብ ልንመራ እንደምችል ትንሽ ከበድ ይላል። ያው እግዚአብሔር ይመስገን ግን በህይወት አለን።
በደሴ ከተማ በንግድ ስራ የተሰማሩት ነገደ በለጠ ኢትዮጵያ በተለይም ጦርነት በሚካሄድባቸው አካባቢዎች የሚኖሩ የህብረተሰብ ክፍሎች አስከፊ ፈተናዎችን ማለፋቸውን አውስተው በአንጻሩ የደሴና የአካባቢው ህዝብ በደጀንነት ያበረከተውን አስተዋጽኦ አድንቀዋል።
በእነዚህ ፈታኝ ሁኔታ ውስጥ በከባድ የኑሮ ውድነት ጫና ውስጥ እያለፈ ማህበረሰባችን ለአንድነት አገር እንደ አገር እንድትቀጥል እያሳየ ያለው ስሜት በጣም የሚያበረታታ ተስፋ የሚሰጥና እኔም በግሌ ለአገሬ አገር እንደ አገር እንድቀጥል እስከ ህይወት መስዋዕትነት ለመክፈል ቁርጠኛ ያመጣ ስሜት ነው። ይህ መልካም ነው።
ኢትዮጵያዊ መንፈስ ተንጸባርቆበታል ያሉትን የህዝቡን መልካም ምንነት አቶ ሻምበል ይመስከራሉ።
ዋናው ትልቁ ነገር በህይወት መትረፋችን ነው። ከጎናችን ብዙ ያጣናቸው ሰዎች አሉ። አሁን ላይ እዚህ ደሴ ከተማ ላይ የደሴ ከተማ ህዝብም በእውነት ለመናገር በጣም ጥሩ ሰዎች አሉ። መኖሪያቸውን አጋርተውን አብረን እየኖርን ነው የምንገኘው።
ወሎ የተባረከ ሀገር ነው። ኢትዮጵያ በጣም የተባረከች ሀገር ነው። እና ያንዳንዱ ማህበረሰብ ተፈናቃዮቹን ለመርዳት ጦር ግንባር ያለውን ለመርዳት የሚያደርገው ጥረት በጣም የሚያስደስት ነው። ሀገር እንደ ሀገር ትቀጥላለች ስለ ይሄንን በመተማመን ነው።
ኢትዮጵያ የሸኘችው አሮጌ አመት በምዕራባውያን ተጽዕኖ የታጀበ ግን ደግሞ በራሷ ጽናት ተጽዕኖን ያረገበችበት ነው ሲሉ የህግ ባለሙያው ቢኒያም በቀለና የታሪክ ምሁሩ ተስፋዬ ተሾመ ይጠቅሳሉ።
በመንግስትም በኩል ይሁን በህብረተሰቡም በኩል ደግሞ የተለያዩ ማህበረሰብ አንቂዎችም ይሆኑ ሌሎች እንግዲህ ይመለከተኛል የሚሉ መልካም ዜጎች በተለያዩ ሀገራችን ክፍሎችም ሆነ ከበውጭም የሚኖሩ የኢንተርናሽናል ኮሚኒቲ ወይም የውጭ ሀገር ሶሳይቲው በተለይ ችግር የፈጠረብን ብዬ የማስበው የምዕራባውያን ሀገሮች ለኢትዮጵያ ባላቸው የያዩበት ያለው መንገድ የተዛባ በመሆኑ ምክንያት ጫናዎችን ለመፍጠር እየሞከሩ ናቸው ኢትዮጵያ ላይ። ስለዚህ ይህንን ጫና በመቋቋም በኩል በመንግስትም በኩል ያው አመርቂ ነው ባይባልም የሚደረጉ ሙከራዎች ጥሩ ናቸው ብዬ ወስዳለሁኝ። ከዛ ውጭ ደግሞ ሀገር ወዳድ በሆነው ዜጋም በኩል እየተደረገ ያለው ርብርብ በዚህ በትዊተር የሚሆን በሌሎች ማህበራዊ መገናኛ ዘርፎች እያደረጉት ያሉት እውነታውን ለመግለጽ ዓለም አቀፉ ህብረተሰብ ይህንን እንዲረዳ ለማድረግ የተሰሩት ስራዎች ጥሩ ነበሩ ብዬ አስባለሁ።
ኢትዮጵያ ይህን ያክል እንኳን ጉዳት ደርሶባት ዓለም አቀፍ ሀገራቶች በኢትዮጵያ ላይ ተዛባ አመለካከት የነበረባቸው ማመት ነው። ይህ ለምን ሆነ ከተባለ ያው የኢትዮጵያ መንግስት እንዳጠቃላይ በዲፕሎማሲው ያን ያክል ጠንካራ ስራ አልሰራም። ነገር ግን ወጣቶቹ በተለይ ተማርነን ብለው የሚያስቡት ኤሊቶቹ እነሱ ባደረጉት የተቀናጀ የትዊተር ዘመቻ በተወሰነ መንገድም ቢሆን የዓለም አቀፍ ሀገራትን የተንሸዋረረ አመለካከት ለማስተካከልም የተቻለበት ማመት ሆኖ አልፏል።
ጦርነት፣ መፈናቀል፣ የተረጂ ህዝብ ቁጥር ማሻቀብ 2013ን በስፋት አንቀው የያዙት አመት እንደነበር የሚጠቅሱት አስተያየት ሰጪዎች የኑሮ ውድነቱም ነገሮችን ከድጡ ለማጡ አባብሷቸዋል ይላሉ።
ሊባኖስ ብርሃኑ እባላለሁ። የምኖረው መናፈሻ አካባቢ ነው። ስራ ቦታዬ ደግሞ መላኩ አካባቢ ነው። ጀበራ ቡናና ሽሮ በመሸጥ ነው ተዳደረው። ቤተሰቦቼንም አስተዳድረው በዚህ ነው። 2013 በጣም ከበድ ያለ አመት ምረት ነው። ገዙም ከኑሮ ሁኔታ ጋር ዘይት 2000 ብር ገዝተን ሽሮ 120 ብር ገዝተን በኪሎ 40 ብር ነው የምንሸጠው እና በጣም ከባድ ጊዜ ነው። እንኳን ቤተሰብ ልናስተዳድርበት ራስ ለማሸነፍም በጣም ከባድ የሆነ ጊዜ ነው። ቤት ተከራይቼ ነው። ከኪራይ ቤቶች ግን ውድ ነው። ያም ቢሆን 7000 ብር ነው ተከራይ። በወር ከፍለ 40 ብር ሽሮ ተሽጦ ቡና 6 ብር ተሽጦ ከባድ ነው። ይሄ የሆነበት ምክንያት ምንድነው? ዘይትም በውድ ነው የምናገኘው፣ ቡናም በውድ ነው የምናገኘው፣ ሽሮም እንጀራም ሁሉም ነገር።
አስተያየት ሰጪዎቹ ለአዲሱ አመት ቢሆን ያሉትንም እንዲህ ይላሉ።
በአዲሱ አመት እንግዲህ መሰረታዊ ፍጆታዎች ቀንሰው ተመጣጣኝ ዋጋ ሆነውልን ብናገለግል እኛም ትርፋማ እንሆናለን ብዬ አስባለሁ።
አዲሱ አመት እንግዲህ ሀገራችን ሰላም ሆና ወደ ቀያችን ተመልሰን የጎደሉትንም አይተን ያሉትንም እንግዲህ ተሰባስበን እናሳልፍበት ጊዜ ድጋሜ ጦርነት እንዳይፈጠር እግዚአብሔር እንግዲህ ይህንን መጨረሻ ያደርግልን፣ አዲሱን አመት ደግሞ የሰላም እንዲያደርግልን ነው ምኞታችን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ከደሴ ወጥተን በቀጥታ ወደ አምቦ ነው የምናመራው። ናኮር መልካ የወጣቶችን አስተያየት ጠይቋል።
ገመችስ ባላለሁ የአምቦ ከተማ ነዋሪ ነኝ። ጥሩ ጥሩ ነገሮች ያው ልማት አለ። እንደ ችግር ደግሞ ምን ያየሁት ነገር ትንሽ የኑሮ ውድነት ቡላይና እንደ አጠቃላይ በ2013 አመት ነው ያየን ነው። ይሄን ደግሞ መንግስት 2014ስ በጣም መስራት አለበት። ሰላም አስመልክት ሰዎች ሰላም ትንሽ ህዝቡም ተረጋግቶ መኖር እየኖረ አይደለም። ስለዚህ እዛ ላይ ደግሞ ሰላም ላይ መስራት አለበት።
ስሜ ተክሉ መለቱ ይባላል። የአምቦ ነዋሪ ነኝ። እንደ አክባባችን እንደ አምቦ ሰላም ነው። ለወደፊትም እንደዛ ይቀጥላል ብዬ ገምታለሁ። እንደ ኢትዮጵያ እንደ ኦሮሚያም 2014 ከዚህ በላይ ጥሩ ነገር ይዞ መምጣት አለበት። እንደ አገሪቱ በጣም ያለኝ ችግር አለ። ችግርም ቢኖር በውይይት መስማት አለበት። የኑሮ ውድነት እንደ ስሙ እንደ ሽብር ማለት ከፊቹ ራሱ እንትን እንዳለ ጥሩ አይመጣም። ትምህርት ከሌለ ረብሻ ካለ ትምህርት የለም፣ ልማት የለም፣ ሰርቶ መግባት አይቻልም። ለዛ ጦርነት ጥሩ አይሆንም፣ ጥሩ አያመጣም። እንኳን እርስ በርስ ኢትዮጵያ ውስጥ እርስ በርስ በብሔር በፖለቲካ እንትን መፍትሄ አይሆንም። ጥሩ አይመጣም አብሮ ከሰሩ አብሮ ከተለማመጡ ጥሩ ነገር መምጣት ይቻላል እንደ አፍሪካ ከምሳሌ መሆን አለብን እንደ ስማችን አሁን ኢትዮጵያ ማለት የራሱ እንትን አለው የራሱ ባይል አለው የራሱ ሃይማኖት አለው የራሱ እንትን አለው ለመደማመጥ እርስ በርስ አብሮ መብላት አብሮ መጠጣት አብሮ መስራት እርስ በርስ እንትን ለማለት ነው እንጂ አሁን ክፋት ፋይዳ የለውም ክሳራ ስለሆነ ችግርም ቢኖር በውይይት መስማት አለበት 2014 ጦርነት መቆም አለበት ጥሩ የትምህርት ዘመን የስራ ዘመን መሆን አለበት ብልጽግና ለእድገት መሆን አለበት
በርግስ ሰው ተነካካዩን ለወሽሱም አይደለም በመስሪያ ቤትም በባንክ ቤትም ተነካካዩ ተጥቷል በራሴ ተወሰነ ለውጦች አይቻለሁ በአንድ አመት 2014 ደግሞ ከዛ ሻሽዬ ለመስራት ዝግጁ ነኝ በርግስ አገሪቷ ሰላም ባትሆንም ሁለት ወንድማማች ጥል ምክንያት ያው ተዘፍቻም እናተርፈው በዚህ ጦርነት ምንም አዲስ ነገር የለም ሰላም ቢያውልኝ 2014 ላይ ሰላም ወርዱ እርቅ ቢወርድ እንደ አንድ ነዋሪ በጣም ደስ ይለኛል
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ። በዌብሳይታችን amharic.voenews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #ቪኦኤአምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voe.com.mobi ላይ ታገኙናላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voenews.com ነው። ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ድሬዳዋ ከተማ እንሰዳችሁ። አዲስ ቸኮል በተመሳሳይ የድሬዳዋ ከተማ ነዋሪዎችን አስተያየት አነጋግሮ ተከታዩን
አሰናድቷል።
ለአሜሪካ ድምጽ አስተያየታቸውን የሰጡት የድሬዳዋ ከተማ ነዋሪዎች 2013 ሁለት መልክ ያለው ነበር ይላሉ። የድሬዳዋ ዩኒቨርሲቲ ኮሙኒኬሽን ባለሙያ አቶ ኤፍሬም አክሊሉ አብዛኞቹ የ2013 ችግሮች ከቀደሙት አመታት ሲንከባለሉ የመጡና 2013 ላይ ፈነዱ ናቸው ይላሉ።
2013 በጣም ፈታኝ አመት ነበር። ከ2010 ከመንግስት ለውጥ ጀምሮ ተንከባለሉ የመጡ ችግሮች አሉ። አንዱ ምንድነው? የሰላም እጦት ነው። በሰላም እጦት አሁንም እስካሁንም ድረስ በሀገራችን ይቀጥላል ማለት ነው። በሰላም እጦቱ የተነሳ ዛሬም ድረስ የሚኑ አካባቢ በጣም ያሳዝናል። ሰዎች እየሞቱ ነው። መፈናቀሎች አሉ። እነዚህ ሁኔታዎች አሁንም የቀጠሉበት ሁኔታ። ሌላው ደግሞ 2013 እንደ ዓለምም እንደ አፍሪካም እንደ ኢትዮጵያም ትልቅ ችግር የነበረው የኮሮና ቫይረስ አሁንም የቀጠለበት። ኮሮናን ስታስብ በጣም ኢኮኖሚያዊ ጫና ያስከተለብን። ሌላው 2013 ላይ ያን በጣም ረሽ ይመጡ የሰብሌሎችን ያጠፋበት።
የአርማ ዩኒቨርሲቲ መምህርትና በድሬዳዋ የአሜሪካን ኮርነር የበጎ ፈቃደኞች አስተባባሪ የሆነችው ዘይነብ ሙሰማ 2013ን ስታስብ በዋናነት በሰሜን ኢትዮጵያ የተከሰተው ጦርነት ነው የሚመጣባት።
እንደ ሀገርም የተፈተነበት እንዲሁም እንደ ዓለምም ብዙ የሰላም ሁኔታዎችን ያስተናገድንበት እንዲሁም ኮቪድ-19 አብሮን የዘለቀበት አመት ነው። ቢገባ በማይባሉ ውሃ በማያነሱ ምክንያቶች በተለያዩ ቦታዎች ግጭት ተፈጥረዋል። መፈናቀሎች ነበሩ። የሰዎች መጥፋት ብዙ ሁኔታዎች ተከስተዋል። ከትም ልዩነቶችን ማጥበብ ሲቻል እንዲሁም ደግሞ የሀገርን ቫልዩ በማይረዱ ሰዎች እየሆነ ያለው ኃላፊነት የጎደለው ድርጊት ማስተሳሰብ ምክንያት ትውልዶችን የማያውቁ ህፃናት ለጦርነት ሲማገዱ፣ ምንም የማያውቁ ልጆች ለሆነ ግሩፕ አላማ ማሳኪያ ውለው ህይወታቸውን ሲያጡ ማየት በጣም የሚያሳዝን እና የዚህም አካል ሆኜ ምንም ማድረግ ባለመቻሌ እንደ አንድ ግለሰብ የሆነ ተሰማኛል።
የህግ ባለሙያው ተባረካ አስፋው በበኩሉ 2013 ከጦርነቱ ባልተናነሰ ኢኮኖሚያዊ መልኩ ክብደት ተሰጥቶት የሚታወስ ነው ይላል።
2013ን ማየው እንደ አገርም ሆነ እንደ አንድ የድሬዳዋ ከተማ ነዋሪ በዋናነት እንግዲህ ያው ተሰማናቸው በርካታ አዳዲስ ነገሮች አሉ። ሀገራችን የገባችበት ጦርነት አለ። የኢኮኖሚ ጉዳይ አለ። ከጦርነቱ ጋር ተያይዞ የኑሮ ሁኔታ የማሻቀብ ነገር አለ። ያን በጣው ጉዳይ አለ። ጦርነት በየትኛውም መንገድ የሚያስደስት ነገር አይደለም። ነገር ግን በዚህ አጋጣሚ ጦርነትን የመደገፍና ጦርነትን የመንቀፍ ሳይሆን መንግስት የደባቸው አካሄዶች አሉ። እነኛን እኔ በበጎ ነው የምወስዳቸው። ሽማግሌዎችን ልኮ ለእርቅ። ስለዚህ እነኝን ነገሮች በበጎ መልኩ ማያቸው ናቸው። ሌላው ብዙም የማይነሳውና ብዙም ትኩረት አልተሰጠውም ብዬ ማሰብ የኢኮኖሚ ጉዳይ ይህ ነው ሊባል በማይችል ነገር አሻቅቧል። በጣም በከፍተኛ ሁኔታ ሰዎች በዚህ ከቀጠለም ከመብላት ወደ አለመብላት የሚሻገሩበት ይሆናል ብዬ አምናለሁ።
የአሜሪካ ድምጽ አነጋገራቸው ሁሉም አስተያየት ሰጪዎች 2013 ዓ.ም በጎ ነገሮች ጭምር የታዩበት ነው ይላሉ። የድሬዳዋ ዩኒቨርሲቲው አቶ ኤፍሬም አክሊሉ የኮሮና ቫይረስ ኢትዮጵያውያንን የምዕራባውያንና የላቲን አሜሪካ ሀገራትን ያህል ያለመጉዳቱን ጨምሮ በበጎ የሚነሱ በርካታ ነገሮች አሉ ብለው ያምናሉ።
በአንጻራዊነት ከሰሜንና ከምዕራብ አካባቢ በስተቀር አብዛኛው ቦታ በአንጻራዊነት ሰላም መሆኑ ደግሞ ሌላው ተስፋ ነው። ተመስገን የምትልበት ነው። ኮሮናን ስታስብ እንደተፈራው ያህል እኛን ደግሞ አለመጉዳቱ። ሌላው የምታነሳው ነገር የምርጫው ጉዳይ ነው። 2013 የጸጥታ ችግር ይከሰታል ተብሎ የበርካታ ሚሊዮን እንደዛውም ያየሁት አንድ መረጃ በሚሊዮን የሚቆጠር ሰው ይፈናቀላል ከምርጫው ጋር ተያይዞ በመቶ ሺዎች የሚቆጠሩ ሰዎች ህይወት ያልፋል የሚል መረጃ ይቼ ነበር። በጣም የሚያስፈራ ነው። ያ ሳይሆን ግን በሰላም ደግሞ ምርጫውን ፍጹም ሰላማዊ በሆነ በተረጋጋ ሁኔታ ያለፈበት። ትልቁ ነገር ደግሞ የህዳሴውን ግድብ ማጠናቀቅ ኢትዮጵያ የቻለችበት።
የህግ ባለሙያው ተባረካሷ በበኩሉ በሀገር አቀፍ ደረጃ ጦርነቱ እንዳለ ሆኖ ድሬዳዋና አካባቢው ላለፉት አመታት ሲንጧት ከነበሩ ግጭቶች መላቀቋንም በበጎነት ያነሳሉ።
ድሬዳዋ ደግሞ ከሌላው ጊዜ በተሻለ በአንጻራዊነት ሰላም የሆነችበት ሰፈር ለሰፈር የነበሩ ግጭቶች ኦልሞስት ይከሰሙበት አለ። ስለዚህ በርካታ ኔጌቲቭ ነገሮች ቢኖሩም በዛው ልክ ደግሞ እንደ ሀገርም ጥሩ ነገሮች የሰማንባቸው ያስተዋልንባቸው ለምሳሌ ህዳሴ ግድብ ሙሌቱ ምርጫውን በሰላማዊ ሁኔታ የተጠናቀቀበት መሆኑ እነኝን ስናይ እንደ አንድ ዜጋ ደስ የሚያሰኝና የሚያኮሩን ተግባራቶች ናቸው።
የአርማ ዩኒቨርሲቲ ዘይነብ ሙሰማን በበኩሏ የኮሮና ቫይረስ ወደ ሀገራችን መግባት ተከትሎ ወጣቶች በስፋት ያሳተፈው የበጎ ፈቃደኝነት ስራን በበጎ ታየዋለች።
ከዚህ ውጪ ደግሞ ባሉት ሁነቶች ብዙ መረዳዳት መደጋገፍ የታየበት ነው። በኮቪዱ የምናየው አለ ብለን የምናስበው ምናልባትም ፌስቡክ ላይ ብርቱ በሆኑ ሰዎች እና በጥቂት ሰዎች የሚራመደው የልዩነት አስተሳሰብ የሚያደበዝዙ አንዳንድ ክስተቶችን የሚያየንበት ነው እና ብቻ ስሜቱ ድብልቅልቅ ያለ ነው። ያው ብዙ ነገሩ ኔጌቲቭ ነገሩ ይጎላል። ሆኖም ግን እርግጠኛ ነኝ ያው በሚቀጥለው አመት አሁን ያለው የአንድነት ስሜት አሁን ያለው የሀገራዊ መንፈስ እቀጥሎ ሁላችንም የሚያስብንበት እንደምንደርስ ሀገራችንም ሰላም እንደምንሆንልን በጣም ተስፋ አደርጋለሁ።
መጪ 2014 ዓመተ ምህረት ከነዚህ ችግሮች የምንላቀቅበት እንዲሆን የተመኙት እነዚህ አስተያየት ሰጪዎች ለዚህ ስኬትም ከመንግስትም ከህዝቡም የሚጠበቁ ነገሮች አሉ ይላሉ። የህግ ባለሙያው ተባረክ አስፋው ዛሬ ስለተቀበለው 2014 ያለው ምኞት ይህን ይመስላል።
ቀጣይ የተራዘመ ጦርነት የራሱ ውጤቶች አሉት። አንደኛው ኢኮኖሚን ማቆርቆዝ ነው። በቀጣይ እንደ አንድ ወጣት እንደ አንድ ኢትዮጵያዊ ዜጋ መመኘው ጦርነቱ ተጠናቆ ወደ ሰላማችን ተመልሰን ወደ ልማታችን ተመልሰን ኢኮኖሚው ተደግፎ የተሻለ ገቢ የምናገኝበት ተጀምሮ የነበሩት የልማት ስራዎች ተጠናክረው የሚቀጥሉበት ዳሴ ግድባችን ሞልቶ ኤሌክትሪክ አመንጭቶ ለኛም ገቢ የሚያመጣበትም ሆነ ለኛም ለዜጎች አገልግሎት የሚሰጥበት የሚሆንበት
የበጎ ፈቃድ ስራዎች እንዲጠናከሩ ለሰላም ሁሉም የሚችለውን እንዲያደርግ የዳሴ ግድቡ ኃይል ማመንጨት እንዲጀምር የአንድነትና ትብብር መንፈሱ እንዲጠናከር የሁሉም መኞት ነው። አሜሪካ ድምጽ ሬዲዮ ቸኮል ከድሬዳዋ
ከድሬዳዋ ወደ ሐዋሳ ነው የምናልፈው። በ2013 ዓመተ ምህረት በኢትዮጵያ በርካታ መልካምና በጎ ነገሮች በአንጻሩም አያሌ መጥፎ ነገሮች የተመዘገቡበት ዓመት እንደነበር የሐዋሳ ከተማ ነዋሪዎች ለቪኦኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነዋሪዎችን ያነጋገረበት ዘገባ ያስደምጠናል።
የከተማው ነዋሪ የሆኑት አቶ ተሰማ ታምሩ ከተወለድኩ ጊዜ ጀምሮ እንደ 2013 ዓመተ ምህረት ያለ ዘመን ገጥሞኝ አያውቅም ነው የሚሉት።
አንደኛ ያጋጠመው ነገር ኮቪድ ነበር፣ ኑሮ ውድነት ነበር፣ የአባይ ግድብ ነበር፣ ምርጫ ነበር 2013 በኢትዮጵያ ውስጥ። በዚህ አይነት ሁኔታ ሁሉ ኢትዮጵያ ትልቅ ቻሌንጅ እና ፈተና ነው ያጋጠማት። ግን በዚህ ቻሌንጅ ሁሉ እግዚአብሔር አሳክቶለት አባይ ግድብን በሰላም ተሞላ፣ ምርጫውም ደግሞ ዲሞክራሲያዊ ፍትሃዊ ሆኖ በአይናችን አይተናል። ይሄንን እኔ ከተወለድኩ ወዲህ እንደ አይነት ስርዓትንም አላየሁም።
መከራና ፈተናዎች ብዙ እንጂ በፈተናው አልወደቅንም በማለትም ተናግሯል። ተሰማም
ለካ መከራ ብዛት ሰውን እንደማይጥል ራብም ችግርም ውጊያውም ከውስጥም ከውጭም የሚነሱ ነገሮች ሁሉ ኢትዮጵያን እንደማይጥል ኢትዮጵያ በድል እንደምትሻገር እውነት እንደምትሻገር ጤንነት መተሳሰብ ፍቅር እንደማይሻገር ኢትዮጵያ ትማራለች ተምራለችም እኔም ተምርበታለሁ። ይሄንን ነገር
በተለያዩ የሀገሪቱ ክፍሎች አሉ የሚሏቸው ጦርነቶች ያስከተሉት ጉዳት እንዳለ ሆኖ በጦርነቱ መካከል ተስፋና በጎ ነገሮችም አይተናል ይላሉ።
ጦርነት አንድ አድርጎናል፣ ችግር አንድ አድርጎናል፣ ራባ እጅ ለእጅ ተያይዘናል፣ ወጣቶች እጅ ለእጅ ተያይዘን ኢትዮጵያ የኛ ናት የኛ ሀገር ናት ብለን አንድነት ፈጥሮናል። እውነት ነው፣ ሰዎች መያያዝ መጣ፣ አንድነት መጣ፣ ፍቅር መጣ። ምክንያቱም አልተበታተንም፣ አንድነት ያመጣ ነው ብለን መውሰድ እንችላለን።
2014 ዓመተ ምህረት ከ2013 ዓመት የተሻለ ይሆናል የሚል እምነት መሰነቃቸውን ጠቁሟል። ቤተልሔም ተሬሳም አስተያየት ከሰጡን የከተማዋ ነዋሪዎች አንዷ ነች።
ሁላችንም በሚዲያም የምናየው ነው፣ አካባቢያችን ላይ ያለውንም ሁኔታ የምናየው ነው። የተለያዩ ነገሮች በኢትዮጵያችን ላይ ሆነዋል። ክፉም ነገሮች ነበሩ፣ መልካም ነገሮችም ነበሩ። ለምሳሌ ከመልካሙ ብንነሳ ምርጫ አካሂደናል። ያም የተሳካ ምርጫ ነበር፣ ሰላማዊ ምርጫ ነበር። እንደፈራነው አልነበረም። ተፎካካሪም ፓርቲም ቢሆኑ ገዢውን ፓርቲ በስነ ስርዓት ምርጫውን በመደማመጥ ሌላ ነገርም ህዝቡ ላይ ጫና ሳያደርጉ አሳልፈዋል። ያ ደግሞ በጣም ደስ ብሎናል። ሌላው ደግሞ ባለፈው አመት እሱ ጀምሮ የነበረ ውጥረት 2013ንም ጭምር በሰሜኑ ጉዳይ አገራችን በጣም ውጥረት ውስጥ ገብታ ነበር። ከዛም አልፎ ያ ውጥረት እኛንም ጎርቶናል፣ እነሱንም ብቻ አይደለም። በኢኮኖሚም ይሁን በሰላሙም ረገድ እኛ ላይ በጣም ጫና አድርሶ ነበር። ይሄ ትንሽ እኛንም ያስከፋ ነው፣ በጣም ደግሞ የጎዳንም ነገር ነው እና ይሄ ነገር በአገራችን ላይ ተከስቷል።
የሐዋሳ ከተማ ነዋሪ አንተነህ ጌታቸው ሙዚቀኛ መሆኑን ተናግሮ ያለፈውን አመት እንዲህ በማለት ገልጧል።
የጭንቀት ጊዜ ነበረ። በኢትዮጵያ ውስጥ በነበረው የሰላም እጦት ምክንያት በጣም ህዝቡም ይሁን ማህበረሰቡ ጭንቀት ውስጥ ነው ያለው። ማለት በዚህ በህወሓት ተነሳ በቃ ብዙ ጭንቀት ውስጥ ነው ያለው። ዛሬ ነገ ራሱ አናቆም፣ ብዙ ችግር አሳልፈናል። በእሱን አስመልክቶ የኑሮ ውድነት ታኮ መጥቷል። እነዚህ ነገሮች ህዝቡ ወደ አልተፈለገ ቀውስ ንስ ከቷል። ይሄን አይቻለሁ በዚህ 2013 ዓመተ ምህረት።
አመቱ በፈተና ብቻ የተሞላ ሳይሆን ለከርሞም ተስፋ የሚጣልባቸውም ስኬቶች ተመዝግቧል አይደለም በማለት ተናግሯል።
አንጻራዊ ድሎች አሉ ማለት በግድቡ ይሁን አልፎ አልፎ በሚገኙ በፓርኮች የተሰሩ በቃ አሳይቶ የሚሰራ መንግስት ነው ያለን። አሁን
ኢትዮጵያን ለማጥፋት የተነሱ ኃይሎች በዚህ አመት ታይቷልን ብሏል አቶ አንተንም። በአንጻሩ ደግሞ አንድነታችንም የተጠናከረበት አመት ነበር ብሏል። አዲሱ 2014 ዓመተ ምህረት በትግራይ ክልል የሚገኙ ወንድሞቻችንና እህቶቻችን ካለባቸው ፈተና ወጥተው በነጻነት የሚኖርበት አመት እንዲሆንም ተመኝቷል። በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ትምህርቱን አቋርጦ መምጣቱና በአዋሳ ከተማ በጎዳና ላይ በሚነገድ ንግድ የሚተዳደረው ወጣት ደግሞ አመቱ የጭንቅ አመት ነበር ብሏል።
አቶቼ ኩማ ይባላለሁ። የአዋሳ ከተማ ነዋሪ ነኝ። የመቀሌ ዩኒቨርሲቲ ተማሪ ነን። ሜካኒካል ኢንጂነር ነው የምንማረው። ከዛ በጦርነት ምክንያት ተበታትነን ወደዚህ ገባን። ደግሞ የሚያስተዳድረን የለንም። ራሳችን አስተዳድረን ትንሽ ስራ ነው ሱሪ እያዞረን እዚህ አዋሳ ላይ እንሸጣለን። ደግሞ 2013 በጣም ስቃይ ነበረ። 2014 በጣም እቅድ ይዘን ትንሽ ስራ ነው የምንሰራው ወደ ትልቅ እናልፋለን ብዬ አስባለሁ። ደግሞ 2014 ጥሩ አመት ይሆናል ብዬ በጣም ገምታለሁ።
ሌላ አስተያየቶቻችንም ሀሳቧን አጋርተናለች።
አካል ገላይ ይባላለሁ። በፊትም እንደነበረው ኢትዮጵያውያን አንድ ናቸው። ያው አንድነታቸውን እያጠናከሩም ነው የሚሄዱት። አሁን ላይ ባለው ሁኔታ ህዝቡ ከመከላከያ ሰራዊት ጎን እየቆመ ነው ያለው። ያው ኢትዮጵያዊነትን ለማሳየት አብረው እየቆመ ነው ያለው። አንድ ነን። መጥፎ ነገር ቢየም አስበው ደግሞ አሁን ላይ ያለው ሁኔታ የጦርነቱ ሁኔታ ነው። እሱም እንግዲህ አምላክ በፈቀደው መንገድ ሊሆን ይችላል፣ በመልካም ነገር ሊያልፍ ይችላል ብዬ ተስፋ አደርጋለሁ።
ከ2013 ዓመተ ምህረት ወደ 2014 ዓመተ ምህረት የተሸጋገሩ መሆናቸውን በማስመልከት አስተያየታቸውን ሰጡን የሐዋሳ ከተማ ነዋሪዎች ኢትዮጵያውያን መጪውንም ዓመት በመደጋገፍና በጎ ነገሮችን በማድረግ እንዲዘልቁት ምኞታቸውን ለግሰዋል። ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸውም መልካም ምኞታቸውን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ውብ የመስከረም አየር፣ ውብ የሙዚቃ ድምፅ፣ ሩህ የፀሐይ ብርሃን።
ለምሽቱ ወደ ያዝነው የመጨረሻ ዘገባ እናልፋለን። ትላንት የተከበረው አዲስ ዓመት የበዓል ዜማዎች ያልተሰሙበት አዲስ ዓመት ነበር ትለናለች የባህር ዳሯ ዘጋቢያችን አስቴር ምስጋናው። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓል ዋዜማ ድባቡን የቃኘችበትን ዘገባ አርብ ዕለት በቴክኒክ ችግር ምክንያት ተቆራርጦ በመቅረቡ ዛሬ በድጋሚ እናስደምጣችኋለን።
ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌ በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኙዋቸው ወይዘሮ ንያ ተስማማው ሀገር ሰላም ይሁን እንጂ የኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል።
እኛ ጭንቀታችን እንዴት ይሆን ወታደሮች እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ስለምን ሸጣውን ነገር እኛ አንጨነቀን። በሰላም ወጣ መግባት ብቻ ነው የሚያምር።
እና እንዴት ነበር በዓል የሚከበረው?
ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ። አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወን ያለውን ነገር ነው እኛ የምናዳምጥ። እኔ አሁን የሄጀ ተለብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስበውም። ዋናው እኛ ሰላም ይሁንልን። ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው።
ወይዘሮ ሂሩት አሞኜ አዲስ አመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ አመት ግን የምንሰማቸው ዜማዎች ከወትሮው የተለዩ ናቸው ብለዋል።
በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽርጉዱ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ ፍከራ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነ ልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገነው እናዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽም ቢሆን ቀየር እናርገው ያን ቀንም ቢሆን በዓሉን ብለን ነው።
ዛሬ የአዲስ አመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋናውና የአስፋልት መንገድ ስዘዋወር
የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል።
ወደ አንዳንድ አደባባዮችም ጠጋ ስል በዓል ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆነ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናው። በዓል ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘውት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል።
ማለት ሰሞኑን ብዙም አልነበረም። ዛሬ ግን ኦልሞስት እንደምትዩ ሰው መናኸሪያው እየሞላ ነው ያለው። እየመጣ ነው ከሌላ ቦታም እየመጡ እየተራገፉት ላንዳይ ተጫዋቾች ከሰዓት በኋላ ከጎጃም መኪና መጥቶ ወደ ገንዴ ሄደም ሰው ነበር። ከጎጃም መኪና መጥቶ ወደ ጎንደር ሄደ ነበርና ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ። ማለት ሰው የመደናገጥ ባህሪ አለው። ባለበት የመቆየት ባህሪ አለው። አሁን ሰው
ጎንደር ወለን ሰው ጎንደር
ደብረታቦር አዲስ የሞላ የሞላ ደብረታቦር ደብረታቦር
ባል ባል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም ኦልሞስት በሌላውም አካባቢ ባል ባል የሚሸጥ በር ይታይ ነበር። አሁን ደግሞ ፉከራ ቀረርቶ ምናምን ነው አሁን ሰው የሚሰማን።
በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል።
ጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጣት መደሰት አንችልም ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም።
በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን 65 ሰዎች የባለሙያ ገንዘብና ምግብ አድለዋል።
በበሽታ በተለያየ ምክንያት አቅመ ደካማች የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰብ ዘማች ባሎቻቸው ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው
ድጋፍ የተደረገላቸው ግለሰቦችን በበዓል አስተዋሽ ማግኘታቸው አስደስቷቸዋል።
ስራ የለኝም ጥሮታም የለኝም። በፊት ጊዜ የደርግ ወታደር ነበርኩኝ እና ከነ ጥሮታዬም አላገኘሁም። ማስታወሳቸው ራሱ
አስቦ ይህን በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበንም ያሱ ስላሰበን በእናቱንም እና በጣም ነው እናመሰግነው።
መልካም አዲስ አመት። አስቴር ምስጋናው ባህር ዳር።
What's my life? Spin the corner.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የምሽቱ ፕሮግራም አዘጋጅና አቅራቢ ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ የዝግጅት ባልደረቦቻችን ስም ሰናበታችኋለሁ። ነገ በመደበኛ የሰኞ ምሽት ፕሮግራማችን እንገናኛለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ። Thank you.